تفلولت پروگرامچین اهون ای جمرال በመጽሐፍ ታለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 21 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድነት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 21
አጥቅብሎ ፈረስ ካሳብሎ ስም አርባር ቢሸበራል ኢየሩሳሌም እኔማዩ ተርከባይ የምሸሽ ፈረሱ አባት አጥቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ተርከባይ የምሸሽ
ምዕራፍ 45 የኮንስል ፕላውድን ፍጻሜ። ደጃች ንጉሴና ደጃች ተሰማ የአጼ ቴዎድሮስን መዝመት ሲሰሙ ምንም ውጊያ ሳይሞክሩ ወደ በረሃ ስለገቡ ንጉሠ ነገሥቱ እነዚህ ሽፍቶች መኳንንት ጥለውት የሸሹትን መሳሪያና ዕቃ እንዲሁም ተቋርጦ የቀረውን ወታደር ማርከው ወገራን በዚያው ዳሰው ወደ ደብረ ታቦር ተመለሱ። ኮንስል ፕላውድንም ትግሬ ከነንጉሴ ቁጥጥር ነጻ መሆኑን ሲያውቅ ከአጼ ቴዎድሮስ ጋር ተገናኝቶ ወደ ምጽዋ በዚያውም ወደ አገሩ ለመሄድ ተነሳ። ከንጉሠ ነገሥቱ ለመሰናበት በቀረበበት ጊዜም አቶ ቡላዴን እንግዲህ መለያየታችን ነው አሉ አጼ ቴዎድሮስ። ደህና ተሆንኩም መለሳለሁ ጃንሆይ አለ ኮንስል ፕላውድን። እንግዲህ ይሁን እንጂ መቼስ ምን ይደረጋል? የሚያስፈልገኝን ነገር ሁሉ አንተ ስለምታቀው አደራዬን ሁሉ ላንተ ሰጥቻለሁ። ኢትዮጵያ ባትወለድባትም አገርህ ናት፣ እኔም አባትህ ነኝ አሉ ንጉሠ ነገሥቱ። አዎ ጃንሆይ እውነት ነው አለ ኮንስል ፕላውድን። ይህን ከመሳሰለው ውይይት በኋላ ለስንቅ የሚሆን ገንዘብ አውጥተው ሲሰጡት ኮንስሉ በይሉንታ አልቀበልም ብሎ ድርቅ አለ። ይሁን እንጂ በብዙ ሁኔታ ለምነው ከገንዘቡ ግማሹን ያህል እንዲቀበል አደረጉና በየመንገዱ ያሉ ሹማምንት በክብር እየተቀበሉና እየሸኙ እንዲያሳልፉት የጻፉለትን ደብዳቤ ጭምር ሰጥተው አሰናበቱት። የኮንስል ፕላውድን ወደ አገሩ ለመሄድ መነሳት በብዙ መኳንንት ልብ ሐዘንን ፈጥሮ ነበር። ለሁሉ ይበልጥ ታላቅ ቅርታ ያደረባቸው አጼ ቴዎድሮስና ሊቀ መኳስ ዮሐንስ ነበሩ። ዎልተር ፕላውደንና ጆን ቤል ከብዙ ዓመታት በፊት ግብጽ ውስጥ ስዊዝ ላይ ተገናኝተው የአባይን መነሻ ለማየት ወደ ኢትዮጵያ መጡ። ከዚያም ለአምስት ዓመታት ያህል በኢትዮጵያ ውስጥ ሲዘዋወሩ ቆይተው ወደ አገራቸው እንደተመለሱ በኢትዮጵያ ያዩትን ሁሉ ለእንግሊዝ መንግሥት በጽሑፍ አቀረቡ። የእንግሊዝ መንግሥትም ከኢትዮጵያ ጋር የወዳጅነት ግንኙነት ለመመስረት አስፈላጊ ሆኖ ስላገኘው በጊዜው የመካከለኛው የኢትዮጵያ ግዛት የበላይ መስፍን ወደ ነበሩት ወደ ራስ አሊ ፕላውድን እንደ ቆንስል ጆን ቤልም ረዳቱ ሆነው ስለተላኩ እንደገና ወደ ኢትዮጵያ አብረው መጡ። እዚህ ጊዜ ጀምረው እነዚህ ሁለት ጓደኞች መንታ ሆነው እንደተወለዱ ወንድማማቾች ባንድነትና በታላቅ ወዳጅነት ይኖሩ ነበር። በዚህ ጊዜ ሊቀመኳስ ዮሐንስ በዚግነቱም ሆነ በጠባዩና በልማዱ እንደ እንግሊዛዊ ሳይሆን ለኢትዮጵያዊ የነበረ ቢሆንም ባንድ ላይ መጥተው ይህን ያህል ዘመን ያን በመሰለ ወዳጅነት አብሮ ሲቆየው ጓደኛው ቢሄድበት ሲነሳ ሆዱ ተሸበረበት። ቆንስሉን መኳንንቱ ሁሉ ሸኝቶት ከተመለሰ በኋላ ሊቀመኳስ ዮሐንስ ከበቅሎው ጎን ሆኖ እየሄደ ብዙ ነገር ሲነግረው ቆየና ሁለቱም ባይኖቻቸው እንባ እንደተሞላ ተሰነባብተው ተለያዩ። ቆንስል ክላውድን በፊት ጎንደር ደርሶ ወደ ምጽዋ ለመሄድ ጎንደር ጥግ እንደደረሰ ጋረድ ክንፉና ወታደሮቹ አደጋ ጥለው ደረቱን በጦር ወግተው ከወደቀበት ማረኩት። ይህን የሰሙት የጎንደር ነጋዴዎች 1000 ብር አዋጥተው ጋረድን በመለመን ምርኮኛውንና ቆስለኛውን ቆንስል አስለቅቀው ጎንደር በሚገኘው ግቢው እንዳደረሱት በዚያ ኃይለኛ የጦር ቆስል ለዘጠኝ ቀናት ያህል ሲሰቃይ ቆይቶ ኢትዮጵያና የንጉሠ ነገሥት ቴዎድሮስ ወዳጅ የነበረው ቆንስል ዎልተር ፕላውደን ከዚህ ዓለም በሞት ተለየ። ለቆንስሉ ቀብር የታየው ስነ ስርዓት ምን ያህል ታላቅና ክብር የተሞላበት ስለነበር ከቆንስሉ ሞት ጋር በእንግሊዝ ሀገር የተወራው ሁለተኛው ወሬ ይኸው ነበር። ከዚህም ጋር አጼ ቴዎድሮስ ሟቹን ቆንስል ከነጋረድ እጅ ለማስለቀቅ የጎንደር ነጋዴዎች የከፈሉትን ገንዘብ ስለከፈሏቸው ይህንም እንግሊዞች ሰምተዋል። አጼ ቴዎድሮስ ወደ ሸዋ ለመዝመት እየተዘጋጁ ደብረ ታቦር ላይ እንዳሉ በቆንስል ፕላውደን ላይ ጋረድ ክንፉ የፈጸመውን የግፍ ሥራ ሲሰሙ ቁጣና ጸጸት አቃጠላቸው። ሊቀመኳስ ዮሐንስም እጅግ በሆነ ሐዘን ላይ ወደቀ። ንጉሠ ነገሥቱን በየጊዜው በማጽናናትና በመምከር ፋንታ ራሱ ቁጭ ብሎ ፕላውደንን እያሰበ ሲያለቅስ መዋል አመጣ። ፈረንጆች ሰው ከሞተ በኋላ ብዙ አያለቅሱም የሚባል ወሬ ነበር። አበሾችም ይህን ያምኑ ነበር። ነገር ግን ሊቀመኳስ ዮሐንስ እንዲህ ያለ ሰው ሆኖ አልታየም። ከአበሻ መካከል እንኳ እጅግ አዛኝ የሚባለው ሰው የሚያሳየው ሐዘን አይነት ታየበት። ቁጭ ብሎ እንባውን ማጉረፍ ከጀመረ ፊቱ ሳምባ እስኪመስልና ራስ ምታት እስኪከሰክሰው ድረስ ሲቀጠቀጥ ካልቆየ በቀላሉ አያቋርጥም ነበር። ከሁሉም ይልቅ ቆንስሉ ከቆሰለ በኋላ ምንም ሊጽፍ ወይም ሊናገር ባለመቻሉ የአደጋው አጣጣል ሁኔታ ተጣርቶ አልታወቀ ስለነበር ልዩ ልዩ ታሪክ እየተጨመረ ሲነገር የሊቀመኳስ ዮሐንስ ሐዘን እየበረታ ሄደ። አንዳንዶቹ ጋረድና አሽከሮቹ ከበው ያዙትና ታጃቢዎቹ አንዱ እንኳ ሳይደርስለት ወሰዱት። ከዚያም ወደ ዱር እንዳገቡት ህመሙ ጠንከር ብሎበት ስለነበር ያንድ ዛፍ ስር ተደግፎ ተቀመጠ። ጥቂት ቆይቶ መሐረብ ሲያወጣ እጁን ወደ ኪሱ ሲያገባ ሽጉጥ ሊያወጣ መሰለውና ጋረድ ክንፉ የያዘውን ጦር በቆንስሉ ደረት ላይ ቀበቀበው። ከዚያ ጦሩ አልነቀል ብሎ አንድ ጡንቻማ ወታደር የቆስለኛውን ደረት በእግሩ ረግጦ በስንት ስቃይ መዘዘው ይላሉ። ሌሎቹም ከዚህ የማይሻል የስቃይ ታሪክ ያወራሉ። ይህ ሁሉ የአጼ ቴዎድሮስን ቁጣና የሊቀመኳስን ሐዘን እያባባሰው ሄደ። በእርግጥ የሆነው ነገር ግን ቆንስሉ ከበቅሎ ላይ እንዳለ በጦር ደረቱን ተወግቶ ሲወድቅ እነጋረድ አንስተው በምርኮ መውሰዳቸው ነበር። አጼ ቴዎድሮስ በዚህ ጊዜ በየአቅጣጫው ዘመቻ ይጠብቃቸው ነበር። እዚህ ላይ እቴጌ ተዋበቻትን ገና ልባቸውን እንደረመጥ ያቃጥለው ነበር። ካህናት በየቦታው የጀመሩትን የስም ማጥፋትና የክፉ ስብከት ስራቸውን በማስፋፋት ላይ ነበሩ። አቡነ ሰላማ እንኳ በዚህ ጊዜ በንጉሠ ነገሥቱ ላይ ይፈጽሙት ነበር የሚባለው ሴራ እጅግ ብዙ ነበር። ከዚህ ላይ የውጭው ዓለም ጋር ትክክል በሆነ መንገድ አስተዋውቆ እርዳታ እንዳገኝ ያስደርግልኛል የሚሉት ወዳጃቸው በጠላታቸው እጅ ተገደለ። ያላቸው መካርና አጽናኝ ሊቀ መኳስ ዮሐንስ በታላቅ ሐዘን ተያዘ። ሊቀ መኳስ ዮሐንስ አጽናኝ መሆኑ ቀረና እሳቸው ማጽናናት ጀመሩ። አንድ ቀን በድንኳናቸው ውስጥ ከሊቀ መኳስ ዮሐንስ ጋር ሲነጋገሩ፣ ዮሐንስ ግድ የለህም አቶ ቡላዴንን ተሞጣን መልሰውም እንጂ ገዳዮቹ የዚህን ዓለም ብርሃን እያዩ ይኖራሉ ብለህ አታስብ። የእሱ ሞት ያንተ ብቻ ሐዘን አይደለም፣ እኔም እንደዚሁ ተቃጥያለሁ። በእኔ ምክንያት መሞቱን አውቃለሁ አሉ አጼ ቴዎድሮስ። እሱማ ነው ጃንሆይ፣ እንዲያውም ይህ ምክር ግርማዊነቶ ተማይወዱና ክላውዴን ለአውሮፓ መንግስታት የምንሰጠውን ወሬ እየካደ ንጉሱን ይረዳል ለማለት ከሚጠሉት ካቶሊኮች የተሰጠ ሳይሆን አይቀርም አለ ሊቀ መኳስ ዮሐንስ። ያደርጋሉ እንጂ የንጉስ ንጉሴ ጌቶች ለምን አያደርጉትም? አድርገውታል አሉ አጼ ቴዎድሮስ። ፈረንሳዮችም በዚህ ሴራ መኖራቸው አይጠረጠርም አለ ሊቀ መኳስ ዮሐንስ። እሱማ ይኖራሉ፣ ነገር ግን እነሱንማ እግዚአብሔር ዋጋቸውን ይፈላቸው እንጂ ምን እናደርጋቸዋለን አሉ አጼ ቴዎድሮስ። እናደርጋቸዋለን ጃንሆይ፣ አሁን በንጉሴ ስም በኢትዮጵያ ምድር ሁለት ወደቦች አግኝተዋል። ሌላም ብዙ ሐሳብና ምኞት ይኖራቸዋል። ወዳጆቻቸውን አጥፍተን በዚህ ያላቸውን ይዞታና ተስፋ ሁሉ ብናፋጣቸው ከአንድ ሰው ሞት ብዙ ጊዜ በለጠ ጉዳት ይሆንባቸዋል አለ ሊቀ መኳስ ዮሐንስ። አሁን ግን ተሁሉ አስቀድመን ጋረድን ማጥፋት አለብን። ያጋጠመኝን ችግርና ሐዘን አይቶ ይህን የመሰለ ሥራ ሲፈጽምብኝ ዝም ብያ ላየውም አሉ አጼ ቴዎድሮስ። በፊት አለቅየውን ንጉሴ ብንወጋ አይሻልም አለ ሊቀ መኳስ። አይ ዮሐንስ፣ ጋረድ ያገው ንጉሴ ጭፍራ ነኝ ብሎ ያስባል መሰለ? እሱ እኮ በልቡ ነክሷል። ያን የሚጠጋው ተፈረንሳይ የሚያገኘውን የጦር መሳሪያ እንዲያካፍለው እንጂ እንኳን ጌታዬ አሽከሬ ሊለው ይኮራል። አባቱ እንኳ ጀግና እንጂ ኩሮ አልነበሩም። እሱን ምን እንደጫነበት አላውቅም። እኔን የከዳውስ ለእሱ እንዴት እታዘዛለሁ ብሎ እንጂ ሌላ ምን ያደረግኩት አሉ አጼ ቴዎድሮስ። እንግዲህ ተሁሉ አስቀድመን ወደ እሱ መዝመታችን ነዋ አለ ሊቀ መኳስ። አዎ ጋረድ በዓለም ላይ መኖር አይገባውም። ለሱ ያለኝ ትዕግስት አልቆ በቦታው ቁጣና ጸጸት ተተክተውበታል አሉ አጼ ቴዎድሮስ። በዚህ ሁኔታ ሐሳባቸውን ወስነው አጼ ቴዎድሮስ ወደ ጎንደር ሄዱ። በዚያም ከሰራዊታቸው ጠንከር ጠንከር ያሉ እግረኛ ወታደሮችና ፈረሰኞች መርጠው ወደ ወገራ ጉዞ ጀመሩ። ምዕራፍ 46 የዋልድባ ጦርነትና ሁለተኛው ታላቅ ብትር። ኢትዮጵያ በዓለምና በቱርክ ተከባ ከመኖሯ ይበልጥ የተጎዳችበት ነገር ቢኖር የእርስ በርስ ጦርነት ነው። ኢትዮጵያውያን በብዙ የጦር ሜዳ ላይ አልቀውም ይሁን ፈጅተው ጠላታቸውን ድል ሲያደርጉ ኑረዋል። እርስ በርሳቸው ጦርነት ሲገጥሙ ማየት ግን የሰው ልጅ ከዱር አራዊት ጋር ምን ያህል የተቃረበ ዝምድና እንዳለው ዋና ምስክር ነው። አጼ ቴዎድሮስ ወደ ጋረድ ሲዘምቱ በኮንስል ክላውደን ሞት ያደረባቸውን ቂም ብቻ ይዘው አልነበረም። አባ ታጠቅ ወደ ጋረድ ሲጓዙ ትዕግስት የሚባል ነገር በህሊናቸው ውስጥ አልነበረም። የአባ ታጠቅ ትዕግስት በየክፍላዙ ሆሮ የአባታ ተክተግስ በየክፍለ ግዛቱ ከወደቁት ወታደሮች አካል ጋር አውሬ ገትኖ አሞራ በትኖ ጨርሶታል። የአባታ ተክተግስ በየጣጫው ከሚከዱ መኳንንት ጋር እየከዳ እንደ ጉንበኖ እንደ ጤፍተኖ አልቋል። አንድ ዘመን በተስፋ አብቦ የነበረው የአባታ ተክልብ በተስፋ መቁረጥ መጠውለግ ጀምሯል። በጠቅላላው አጼ ቴዎድሮስ ወደ ጋረድ ክንፎ ሲዘምቱ ፍጹም በሆነ የመበቀል ፍላጎት ነበር። በመንገዳቸው ላይ ያሰላስሉት የነበረው ነገር ሁሉ እጅግ አውሬ የሚያደርጋቸው ነበር። በሰላም ሊያስተዳድሩት ይመኙለት የነበረው ሕዝብ በያቅጣጫው ፈራረሰ። ቱርኮችን ከሀገራቸው ለማባረር ይረዱኛል ብለው ተስፋ ካደረጉባቸው መንግስታት አንዱ የፈረንሳይ መንግስት በአገራቸው ውስጥ ለተነሳ ንጉሴ የሚባል ሽፍታ የጦር መሳሪያ እየረዳና በማንኛውም ነገር እያበረታታ ያደራጅባቸው ጀመር። ህዝቡን ያስተባብሩልኛል ብለው ያሰባቸው ጳጳስና ካህናት ህዝባቸውን የሚበትን ተንኮል እየሰሩባቸው አገኛቸው። የግል ኑሮ ደስታቸው በሞት ተፈታ። በዚህ ቆስተለ ልብ ላይ የትልቅ ወንድማቸው ልጅ ጋረድ ክንፉ አዲስ ጦር ተከለበት። ይህን የቆስተለ ልብ ይዘው የዘመቱት አጼ ቴዎድሮስ ወደ ወገራ ብቅ ብለው በስሜንና በደባርቅ ሲያልፉ ጋረድ ክንፉ ወደ ዋልድባ ቆላ ወርዶ ከስሜን ከወገራ ከጭልጋና ከደንቢያ ያጠራቀመውን ሰራዊቱን ይዞ ይጠባበቅ ነበር። እሱም አጎቱ አጼ ቴዎድሮስ በደጃዝማችነታቸው ጊዜ ያን ሁሉ መስፍን ተራ በተራ ድል እየመቱ ወደ ንጉሠ ነገሥትነት የወጡት ድፍረት በተሞላበት ሥራቸው መሆኑን በማሰብ እኔስ በርትቼ ብዋጋ እሱን የማላቸነፍበት ምክንያት ምን አለ በማለት እስከ መጨረሻው ለመዋጋት ቆርጦ ዛሬ ወይ ገሉኝ ወይ ገድየው ተምንለያይ በቀር በሽሽት ፊቴን በመልሰው የዋልድባ አባቴ አቡነ ሳሙኤል ነፍሴን ወደ ገሃነም ያወርዷት ብሎ ይምል ነበር። አንድ ሰው ያለ ምክንያት በመቀኝነት ብቻ ሌላውን ሰው ምን ያህል እንደሚጠላ ለማወቅ ጋረድ ክንፉ ምንም ባልሰሩት አጎቱ ላይ የነበረው ጥላቻ ዋና ምስክር ነበር። አጼ ቴዎድሮስ በጣም ሲቆረቆሩባቸው ከኖሩት ዋና ዋና ነገሮች አንዱ ኢትዮጵያውያን እርስ በርሳቸው እየተላለቁ በጠራቶቻቸው ፊት ደካሞች ሆነው መታየታቸው ነበር። ጎራዴንና ጦርን ወደ ማጭድና ማረሻ እለውጣለሁ፣ አንድ የእርሻ በሬ ከአምስት የጦር ፈረስ የበለጠ ዋጋ እንዲያወጣ አድርጋለሁ ብለው ሰላምንና ብልጽግናን ሲያልሙ የቆዩት መልካም ሰው የተስፋቸው ብርሃን በከባድ ጨለማ እየተሸፈነ መሄድ በመጀመሩ እነሆ የሚጠሉትን የእርስ በርስ ጦርነት ከአሳዳጊ ወንድማቸው ልጅ ጋር ለመግጠም በቀልብ አሳደረው ጉጉት እየተገፋፉ ገሰገሱ። የሁለቱ ክፍል ወታደሮች ከዋልድባ ገዳም ወረድ ብሎ በሚገኘው ቆላ ቦታ ላይ ተገናኙ። ጦርነቱ እጅግ አሳዛኝ ነበር። በዚሁን ይሁን በዚያ የሚሸሽ አልተገኘም። የሁለቱም ክፍል የጦር አዝማቾች የሚሸሹ ሰዎች አልሆኑም። አጼ ቴዎድሮሱ ይሁን ልማዳቸው ነው። ልጅ ጋረድ ክንፉ የወታደሮቹ ቁጥር በየሰዓቱ በሞት እጅ እየቀነሰ ሲሄድ ቢያይም ይብሱን አውሬ እየሆነ ሄደ። ኢትዮጵያ ልጆቿን በሁለት ተቃራኒ ክፍሎች አሰልፋ እንደ ቅጠል አረገፈች። አጼ ቴዎድሮስና ጋረድስ ይሁን መነሻ ምክንያት ባይኖረውም እጅግ የጠነከረ ቂም ነበራቸው። ሁለቱም ምለው ተነስተዋል። እያንዳንዱ ወታደር ደግሞ እንደ አጼ ቴዎድሮስና እንደ ልጅ ጋረድ ምሎ የተነሳ ይመስል ዛሬ ወይ ገድየው ወይ ገሉኝ ብሎ የተገዘተ ይመስል አንዱ ወታደር የጠላቱን ክፍል ወታደር ሲያይ ደም እንደጠማ አውሬ እየተጎማጀ አይኑን አፍጦ ሲገሰግስ የጦሩና የጋሻው ግጭት፣ የጥይቱ ጩኸት፣ የጎራዴው ብልጭልጭታ፣ የፈረሱ ኮቴ፣ የሰው ፉከራና ተወግቶ ወይ በጥይት ተመቶ ሲወድቅ የሚያሰማው መጓጎር በዚያች አካባቢ የዓለም ህልፈት የደረሰች አስመስሎት ይታይ ነበር። ደፋሩ ጎበዝ ልጅ ጋረድ ጦሩ በኃይል እንደተጎዳበት ስላየ ምናልባት ንጉሠ ነገሥቱን ብጥለው ሰራዊቱ ወደ እኔ ይዞር ይሆናል ብሎ በማሰብ ከአንድ ታማኝ አሽከሩ ጋር በመሆን በፈረስ ሽምጥ እየጋለበ በፊቱ ያገኘውን ሁሉ በመጣስ ጦሩን እየሰበቀ ወደ አጼ ቴዎድሮስ ደረሰ። የሚሰብቀውን ጦር ገና ሳይወረውር በንጉሠ ነገሥቱ ጎን ሆኖ ከታላቅ ሰውነቱ ጋር በሚወዳደር ጀግንነት ሲዋጋ የቆየው ሊቀ መቋጽ ዮሐንስ በፈረሱ ላይ እንዳለ በአጼ ቴዎድሮስ ፊት እንደ ጋሻ በሚያስደንቅ ፍጥነት ተጋረደና ልጅ ጋረድን በሽጉጥ ከፈረሱ ላይ አወረደው። ነገር ግን አጼ ቴዎድሮስ የደስታውን ረጅም ትንፋሽ መልሰው ሳይስቡት በግማሽ ከመሞት የማይሻል ጉዳት ደረሰባቸው። በጋረድ ጎን ሆኖ የመጣው አሽከሩ ልክ ጋረድ ከፈረሱ ተገልብጦ መሬት ሲነካ ያን አስፈሪ ጦር በሊቀ መኳስ ዮሐንስ ደረት ላይ ቀበቀበው። ሊቀ መኳስ ዮሐንስ ከፈረሱ ላይ ሲገለበጥ አጼ ቴዎድሮስ የጋረድን አሽከር በጥይት ሰንጥቀው ጣሉት። ቢሆንም ሊቀመ ኳስዮች የተዋበች ነፍስ ከስጋዋ ስትል ላይ ከተሰማቸው የበለጠ መሳቀቅ አደረባቸው። የተጌተዋበችን ሞት በታላቅ ስጋትም ቢሆን ሲጠብቁት ቆይተው ነበር። ሊቀመ ኳስ ዮሐንስን በዚህ ጦርነት ላይ አጣለው ብለው ግን በጭራሽ አላሰቡትም ነበር። ከዚህም በቀር የተጌተዋበች ሲሞቱ ሁለተኛው ታላቅ ረዳታቸው ዮሐንስ በጥጋቸው ስለነበር በከፊል ሐዘናቸውን ያቃልልላቸው ነበር። ዮሐንስ ሲሞት ግን ደፍረው የሚመክሯቸውን ሰዎች ጨርሰው መቅበራቸው ነበር። ዮሐንስ በዚያ ጦር ልብ ራሱን ተወግቶ ሲወድቅ ሲያዩ ከአካላቸው ላይ አንድ ኃይል ተነስቶ ሲሄድ ተሰማቸው። ክንዴ ክንዴ አባቴ አባቴ እያሉ ሂደው ከወደቀበት ሲያቀኑት ጋረድና አሽከሩ ሲወድቁ የጌታውን መውደቅ ያየው ጦር ፊቱን መልሶ ሽሽት ጀምሮ ስለነበር አጼ ቴዎድሮስ ዮሐንስን በእጆቻቸው ታቅፈው እንደያዙት በጥጋቸው ወደ ቆሙት ወታደሮቻቸው ዞረው ሂዱ ያዙልኝ፣ ዛሬ አንድ ሰው ቢያመልጥ ጉድ ሥራ ይሰራል፣ ዛሬ በቆሜ ሙቻለሁ፣ ዛሬ ታማኝ አሽከር ታማኝ ወዳጅ አይደለም ያጣሁት፣ ዛሬ እጄን ቆርጠውኛል፣ ዛሬ አይኔን አጥፍተውኛል፣ ጆሮዬን አደንቁረውኛል፣ ዛሬ ምህረት የለም፣ አጎንብሶ ምህረት የሚለምንህን አንገቱን በሰይፍ ቅላው፣ ተኝቶ ምህረት የሚለምንህን ተመሬት ጋር በጦር ስፋው፣ ቁሞ ምህረት የሚለምንህን ደረቱን በጥይት ሰንጥቀው፣ ዛሬ ምህረት የለም፣ ዛሬ መከረኛዋን እናቴ እንኳ ተጋረድ ወታደሮች ጋር ባገኛት አርዳታለሁ፣ ዛሬ ምህረት የለም፣ ዛሬ ምህረት እንኳን በልቤ ፊቴ በዞረበት ቦታ አትገኝም እያሉ ጮሁ። ከዚያም ፊታቸውን ወደ ሊቀ መኳሳቸው መለስ አድርገው ሲያዩት ምንም መናገር አይችልም። ባቃሰተ ቁጥር ረጅሙ የጦር ዛቢያ በደረቱ ላይ ይወዛወዝ ጀመር። ሰማያዊ አይኖቹ ብቻ በድካም ስልምልም ይሉ ነበር። የሳሳ ጠጉሩ ተበታትኖ በነፋስ ብልው ብልው ይል ነበር። ቀስ አርገው ከመሬት ላይ በጀርባው አስተኙና ጦሩን በሁለት እጃቸው ይዘው በግድ ሲነቅሉት ከሌላ ሰው ደረት ላይ በመንቀል ፈንታ ወደ ራሳቸው ደረት እንደሚሽጡት ያህል ስቃይ ይሰማቸው ነበር። ጦሩን ዝቅ ብለው ሲነቅሉት ትኩስ እንባና ከፊታቸው ላይ ያለ ልማዱ የመነጨ ትኩስ ላብ በሊቀ መኳስ ዮሐንስ ሰውነት ላይ ይንጠባጠብ ነበር። ዮሐንስ ነጩ መልአክ፣ አንተንም በሕይወት እያለሁ አጣሁህ። ጉዴ ገና አይደል? መከራዬ መች አለቀ? ዮሐንስ ነውሬን የማይብህ መስታወቴ፣ ዓለምን የማይብህ መስኮቴ። ነጩ መልአክ፣ አንተም ሰው ነበርክ ማለት ነው? ኧረ ቆየኝ ዮሐንስ፣ ኧረ ላንተስ ምትክ አላገኝም አሉ። ልጅ ለአቡነ ሳሙኤል የተሳለው ስለት ከሙሉ በላይ ደረሰለት። ወይ ገድየው ወይ ገለኝ ብሎ ነበር። ራሱ ሲሞት አንዱ ስለቱ ተፈጸመለት። አጼ ቴዎድሮስን ከቀረው ሕይወታቸው በግማሽ ገደላቸው። እርግጥ ነው አጼ ቴዎድሮስ አሁንም በድል አድራጊው ሰራዊታቸው መካከል ነበሩ። እነ እንግዳንና እነ ገብርዬን የመሰሉ ሰዎች ነበሯቸው። እንደ ሊቀ መኳስ ዮሐንስ ያለ ሌላ ሰው ግን አልነበራቸው። ሊቀ መኳስ ዮሐንስ ምንም እንኳን ሰፊ ዕውቀት ያለውና ከሰለጠነ ሕዝብ መካከል ተወልዶ አድጎና ተምሮ የመጣ ሰው ቢሆን አጼ ቴዎድሮስን በወሬ የሚያውቋቸው ወይም በዓይን እያዩቸው ሥራቸውን ያልተረዱ በስልጣኔያቸው የሚኮሩ ፈረንጆች እንደሚገምቷቸው አንድ የእርስ በርስ ጦርነት ጀግና የሆኑ አፍሪካዊ ንጉሠ ነገሥት አድርጎ አያያቸውም ነበር። ዘወትር በጥጋቸው ሲኖር ከፍተኛ ጀግንነታቸውን፣ ታላቅ ምኞታቸውን፣ እቅዳቸውንና ቅንነታቸውን፣ የሃይማኖታቸውን ጽናት፣ አዲስ ሐሳብና አስተያየት ለመረዳትና ለመቀበል ያላቸውን ፈጣን አእምሮ፣ በጠቅላላው በአንድ ታላቅ መሪ ላይ ቢገኙ የሚገቡ ባህሪዎቻቸውን ሁሉ ስለሚያውቅ እሱ የሚያስባቸው እንደ ታላላቆቹ የአገሩ መሪዎች እንደነ ታላቁ አልፍሬድ እንደነ ኦሊቨር ክሮምዌል እና እንደ ሌሎች ታላላቅ የአውሮፓ መሪዎች እንደነ ታላቁ ጴጥሮስ እንደነ ታላቁ ፍሬደሪክ አርጎ ነበር። አንድ ቀን ከቆንስል ፕላውደን ጋር በግል ሲነጋገሩ ፕላውደን እንዲሰው ኮ ህዝብና አካባቢ አልተመቻቸውም እንጂ የአፍሪካን መልክ ለመለወጥ የማያጠራጥር ችሎታ ያላቸው ሰው ናቸው ብሎ ተናግሮታል። ጥቅምቆስ ዮሐንስ አጼ ቴዎድሮስን እንደ አንድ ገናና መሪ ማክበር ብቻ ሳይሆን እንደ አንድ ቅዱስ ለማምለክ ይቃጣው እንደነበር ብዙ ሰዎች ይናገራሉ። እሳቸውም ሰው ሆኖ ከተፈጠሩ ሰዎች መካከል ከርሱ ይበልጥ የሚያምኑትና ምክሩን የሚሰሙት ወዳጅ አልነበራቸው። ሊቀመቆስ ዮሐንስ የዓለም ታሪክ፣ የዓለም መልካ ምድርና የዓለም መንግስታት ያስተዳደር አቋም፣ የዓለም ስነ ጥበባትና ኪነ ጥበባት እድገት ምን እንደሆኑ ያስተማራቸው የቀኑ ስራቸው መካሪያቸው ቀድሟቸው ለመሞት የቆረጠ ወታደራቸው በድንኳናቸው በር እየተኛ አብሯቸው የሚንከራተት ዘበኛቸው ሲሳሳቱ በደስታ ተቆጥቶ የሚያርም የልብ ወዳጃቸው ነበር። ስለዚህ በርሱ እንዲህ መሆን የወደቀባቸው በትር ቆዳቸውንና ስጋቸውን አልፎ አጥንታቸውን ሰበረው። ሊቀመቋስ ዮሐንስ ጦሩን ነቅለውለት በክንዳቸው ይዘው ጥቂት እንደቆየ ውሃ እንዲሰጡት በእጁ ምልክት አሳያቸው። የራሳቸውን እርኮት አቅርበው ውሃ አጠጡት። በናፍቆት ደህና ይሰንብቱ ብርታቱን ይስጡት እንደሚል ሁሉ ሰማያዊ አይኑን ሁለት ሶስት ጊዜ በአጼ ቴዎድሮስ ፊት ላይ እርግብግብ ባደረገና ከባህር ማዶ መጥቶ የአገራቸው መሳፍንትና ካህናት እንደ ታላቅ መክሰፍ የጠሏቸው ንጉሠ ነገሥት ከነፍሱ በላይ ሲወድ የኖረው ነፍሳቸውን በነፍሱ የለወጠው ቅን ለሆኑ ነጮች ሁሉ መመኪያ ለሰው ልጆች አንድነት ምልክት ሊሆን የሚገባው የድሮው ሚስተር ጆን ቤል የኋላው ሊቀመቋስ ዮሐንስ ከዚህ ዓለም በሞት ተለየ። አጼ ቴዎድሮስ የሊቀመቋስ ዮሐንስ ሕይወት በክንዶቻቸው ታቅፈው እንደያዙት ስታልፍ አዲስ ድንጋጤ አልተሰማቸውም። ያ ዝሆን የሚያንቀሳቀስ የሚመስል ጦር ከፈረሱ ላይ ገልብጦ ሲጥለው ዮሐንስ የሚሉት ወዳጅ ዳግመኛ እንደሌላቸው ተረድተውት ነበር። እጅግ ከፍተኛ በሆነ ሐዘን ልባቸው እንደተወጋ የሊቀመቋስን ሬሳ ቀስ አድርገው ከመሬት ላይ አጋድመው ተነስተው በዙሪያቸው ቆመው ለቆዩት ወታደሮች አንሱትና በድንኳን ውስጥ አግብታችሁ ይቆይ አሉ። ከዚያም በፈረሳቸው ላይ ጉብ ብለው እንደ መጋለብ ሲቃጡ ከሁለቱም ክፍል ከወደቀ የሬሳ ክምር ላይ ስለደረሱ ፈረሱ በዝግታ በሬሳዎቹ ላይ እየዘለለ ጉብ ጉብ ሲል የመሰናክል ዝላይ የሚያሳይ ይመስል ነበር። ከጋረድ ወታደሮች በጦርነቱ ላይ ብዙ ሲያልቅ በብዙ መቶ የሚቆጠሩ ሰዎች ደግሞ ተማርከው ስለነበር እነሱም ወደ ደባርቅ ተወስደው አንድ ሳይቀር በጥይት ተደበደቡ። በዚያ ቀን የተደረገው ጦርነትና ከጦርነቱ በኋላ የተፈጸመው ቅጣት አልፎ አልፎ ብቻ የታየ ከፍተኛ ጭካኔ የተሞላበት ነበር። ንጉሠ ነገሥት ቴዎድሮስ ምን ያህል እየጨከኑ መሄድ እንዳመጡም በዋልድባ ጦርነት ምርኮኞች ላይ ያሳዩት ቅጣት ታላቅ ምስክር ነበር። ይሁን እንጂ የሊቀመቋስ ሞት ምን ያህል ታላቅ በትር እንደሆነባቸው የተረዱ ሰዎች በዚህ ፍራቸው ሊፈርዱባቸው ተቸግረዋል። በዚህ ጦርነት ላይ የወደቁት ሊቀመቋስ ዮሐንስና ሌሎች የአጼ ቴዎድሮስ ወታደሮች ተነስተው በክብር ሲቀበሩ ጋረድ ከነሰራዊቱ የጅብና ያሞራራት ሆኖ ቀረ። እስከዛሬ ድረስም ጦርነቱ በተካሄደበት ቦታ የሰው አጥንት ወድቆ ሲገኝ እረኞች የጋረድ ራስ ወይም የጋረድ ቀልጥም እያሉ በገና ይለጉታል። ተላላፊ መንገደኞችም ይሄ እኮ የነጋረድ አጥንት ነው እያሉ በሌባ ጣታቸው እያመለከቱበት ያልፋሉ። ምዕራፍ 47 አዲስ ተስፋ ባይኖር ሁሉም ሰው ራሱን በራሱ ገሎ ዓለም የሰው ዘሮችን በሙሉ ታጣ ነበር። የታመመው እድናለሁ፣ የወደቀው እነሳለሁ፣ የደህየው እከብራለሁ፣ የተሸነፈው ድል አድርጋለው የሚል ተስፋ ባይኖረው ኩፎቹ ድሎች ስለደረሱባቸው ሰዎች ዓለም እንዴት በይበልጥ አስከፊ ሆነች ነበር። ግን የሰው ተስፋ ወሰንና ድንበር ስለሌለው የሰው ልጅ ሁሉንም ክፉ ነገር ለሚተካው መልካም ነገር ባለው ተስፋ ይቋቋማል። የሰው ልጅ መልካሙንና ተስፋ ድራጊውን አካል ከህይወት ለይቶ የዓለም ፍጥረታትን ሁሉ እንዳልነበሩ የሚያደርገውን ሞትን እንኳ በትንሣኤ ሙታን ድል አድርጌ ወደ ዘላለማዊ ህይወት እሻገራለሁ ብሎ ተስፋ ስለሚያደርግ ይህን ለሚያምኑ ሁሉ የሞት ግርማ አያስፈራቸውም። ወይም ሞትን እረፍት ብለው እንዳይመኙትና ከሌላው መልካም ዓለም ለመድረስ እንዳይጓጉ የመኖር ተስፋ ያግዳቸዋል። ተስፋ የሰው የኑሮ አቋም ከተመሰረተባቸው ነገሮች አንደኛው ነው። አጼ ቴዎድሮስ በማንኛውም ሁኔታ ቢሆን በህይወት ቆይተው እግዚአብሔር የጣለባቸውን ኃላፊነት መጠበቅ እንዳለባቸው ከማመን አላቋረጡም ነበር። ይህም በመሆኑ ባለቤታቸውን እቴጌ ተዋበችን እጅግ ታማኝ ወዳጃቸውን ሊቀ መኳስ ዮሐንስን በሞት ካጡ በኋላ ሁሉ ነገር ባዶ እየሆነ ሲታያቸው እንዳጋጣሚ ሆነና በድንገት በውበታቸው የታወቁትን የደጃች ቤት ልጅ ወይዘሮ ጥሮርቅን አገቡ። ከዚያም ጥቂት ቆይተው ወደ ሸዋ ዘምተው በጥርጣሬ ተሽረው በነበሩት በመርድ አዝማች ኃይለ ሚካኤል መጥክ ሹማቸው የነበሩትን አፈ ንጉስ አቦየንና አቶ በዛብህን በየጊዜው እያሸነፈ አብዛኛውን የሸዋ ክፍል ይልቁንም አንኮበርን ጨምሮ ከያዘው ካቤቶ ሰይፉ ሳህለ ስላሴ ጋር ገጥመው አንድ ቀን ሙሉ እጅግ ከባድ የሆነ ጦርነት ሲዋጉ ከዋሉ በኋላ አቤቶ ሰይፉ ድል ሆኖ ራሱ ሸሽቶ ሲያመልጥ አብዛኛው ወታደር ተማረከ። ከምርኮኞችም መካከል ጥፋቱ ከፍ እያለ የተገኘው ሁሉ በአዲሱ ምህረት የሌለው አቀጣጥ እጅ እግሩን እየተቆረጠ ተለቀቀ። አገሩን ለራሳቸው ሹማምን ለአፈ ንጉስ አቦየና ለአቶ በዛብህ አስረክበው ምንም ሳያርፉ ወደ ትግሬ ገሰገሱ። ደጃች ንጉሴና ደጃች ተሰማም አጼ ቴዎድሮስ ወደ ሸዋ መዝመታቸውን ስላወቁ በጦርነቱም በመንገዱም ርቀት ሲባል አሁን ሊመጡብን አይችሉም በማለት ጉዳቸውን ሸፍነው ከያዘው የመረብ ሸለቆ ወጥተው በአክሱም ከተማ እንደ ልብ ሲዝናኑ ይገኙ ነበር። አጼ ቴዎድሮስ ሳይታሰብ ከተፍ ስላሉ ሽፍቶቹ ደጃዝማቾች ለመሸሽ ከአክሱም እንደወጡ ንጉሠ ነገሥቱ ደረሱባቸውና ጦርነት ገጠሙ። የነ ደጃች ንጉሴ ጦር ምንም ያህል ሳይዋጋ ድል ሲሆን ንጉሴና ተሰማ ተማረኩ። የንጉሠ ነገሥቱ ወታደሮች ተሸንፈው የተበተነውን ጦር በየቤተ ክርስቲያኑ፣ በየባላገሩ ቤት፣ በየቁጥቋጦው ስር እየበረበሩ በጥይት በጎራዴ ከፈጁት በኋላ ንጉሴና ተሰማ እንደተያዙ ወደ ሰፈር ተወሰዱ። ከዚያም በበነጋው በንጉሠ ነገሥቱና በመኳንንቱ ፊት ለፍርድ ቀረቡና ንጉሴ ምን በድዬህ ነበር? አሉ አጼ ቴዎድሮስ። አያቴን ማርከው አስረዋቸው ስለነበር አጎቶቼንም ስለገደሏቸው ተቀይሜ ነው አለ ደጃች ንጉሴ። እሱ በጦርነት ላይ የሰራሁት ነገር ስለሆነ ቂም ሊያስይዝህ አይገባም ነበር። በዚህ ቂም ተያዝክም ይሁን ደግ ነው ያዝ። ግን እኔ ደግሞ ታያትህ ጋር ሆነ እኔ ስትወጋ ቆስለ ባገኘህ ፍሪዳውን፣ ማሩን፣ ቅቤውን፣ እህሉን ሰጥቼ እንደራሴ ወንድም ማመኘህ ስሜንን ትቼ ሄድኩት ትዝ አይልህም? እሱስ እውነት ነው ጃንሆይ፣ የኔውም ይቅር። እኔን አጠቃለሁ ብለህ ሌት ተቀን ሳላርፍ የምባክንላትን አገሬን ቆርጠህ የጠመንጃና የጥይት መግዣ ያደረግካት በምን ምክንያት ነው? አሉ አጼ ቴዎድሮስ። ደጃች ንጉሴ መልስ ለማግኘት ስላልቻለ አንገቱን ደፍቶ ዝም አለ። እንግዲህ እስቲ እነ ናፖሊዮን ሶስተኛና እነ አባ ያዕቆብ ተጀት ያድኗችሁ አያለሁ ካሉ በኋላ በቁጣ የቀሉ አይኖቻቸውን ወደ ተሰማ መልሰው ተሰማ፣ ማን ነው ደጃዝማች ያለህ? ንጉስ ንጉሴ አሉ። ደጃች ተሰማም አንገቱን እንደደፋ ዝም አለ። ተናገር እንጂ አሉ አጼ ቴዎድሮስ በቁጣ። አዎ አለ ደጃች ተሰማ። ንጉሴን ያነገሰው ደግሞ ናፖሊዮን ሶስተኛ? ወይኔ መይሳው ልጅ፣ እኔ ቆሜ እያለሁ ነው አገሬን ቆርሳችሁ ለፈረንሳይ የምትሰጡ? ያን ኮንትሩሴል የምትሉትን ሌባ አስቶ ባመልጥ ፈናንተ በፊት ቆራርጫ ሞራራት አድርገው ነበር። በሉ አሁን ተበዳዩ እኔ ብሆን ምህረት ባደረግኩላችሁ ነበር። ግን ኢትዮጵያ እኔንም ቆራርጠውኛልና ቆራርጥልኝ ብላ ቤቱታ ስራ ቀረበችልኝ። በእውነትም ተበድላ ስላገኘኋት በሰራችሁ ስራ ተቆራርጣችሁ ትሞታላችሁ። የባህር በሯን ለጠላት ሰጣችሁ ተውሃ ስለከለከላችሁአትም እሉሃ ተከለከላችሁ ትሞታላችሁ። ካሉ በኋላ በጥግ ወደ ቆሙት ወታደሮች በቁጣ ዙረው አሁን ውሰድና እጅግሩን ቆራርጣታልልኝ አሉ። ደጃች ንጉሴና ደጃች ተሰማ ተይዘው እጅግ አስፈሪ ቁጣት ሊፈጸምባቸው ሲሄዱ ንጉሴ በጭንቀት ፊቱን ወደ አጼ ቴዎድሮስ ዘወር አድርጎ አያቸው። ንጉሴ አውቃለሁ ርህሩህ ሰው ነበርህ፣ ግን ባገርህና በኔ ላይ የሰራኸው የግፍ ግፍ ምንም ይቅርታ የሚያስደርግልህ አይደለም አሉ አጼ ቴዎድሮስ። አጼ ቴዎድሮስ እጅግ ጨካኝ ካሰኛቸው አስተቃቂ ቁጣቶች አንዱ በደጃች ንጉሴና በወንድምየው በደጃች ተሰማና በተከታዮቻቸው ላይ ፈጽመው ወደ ወሎ በሚነሱበት ጊዜ የአክሱምና የያዝባራቱ ካህናት እየቀረቡ በየቤተ ክርስቲያኑ የተማጠኑትን ወንበዴዎች በመማር ፋንታ እየበረበሩ እያወጡ በመፍጀታቸው የወቀሳ አቤቱታ አቀረቡላቸው። ለዚህም መልስ ስሙ አሉ አጼ ቴዎድሮስ። አቤት ጃንሆይ። አቤት አሉ ካህናቱ በየቆሙበት ሆነው። እግዚአብሔር ሕጉን የሚያፈርሱትንና በጥፋታቸው የማይጸጸቱትን ኃጢአተኞች ምን ያደርጋል አሉ ንጉሠ ነገሥቱ። ገሃነም ያገባቸዋል አለ አንዱ ጮሌ የደብረ አለቃ። እሱ ይህን ስለሰራ እንግዲህ በደለኛ ነው ማለት ነው? እንዴት ጃንሆይ፣ እግዚአብሔር እንዴት በደለኛ ይሆናል? እሺ መልካም ነው። እኔን እግዚአብሔር ኢትዮጵያን ጠብቅ ብሎ እንዳነገሰኝ አታውቁም? ቀብቶ አንግሶታል እንጂ። እንግዲህ ስሙ፣ ከእግዚአብሔር ጋር በቅርቡ አንድ ውል ተዋውለናል። እንዲያውም በቀደምለት በህልሜ እኒህን ኃጢአተኞች ቶሎ ቶሎ እየጨረስክ ላክልኝና አንተ በስጋቸው የኃጢአታቸውን ዋጋ እንደከፈልካቸው እኔ በነፍሳቸው የኃጢአታቸውን ዋጋ ከፍላቸዋለሁ ብሎኛል። በዚህ እየቀጣው እንድልክለትም አዝዞኛል። ካህናቱንም የአባቴን ቤት የቀማኞች ዋሻ አታድርጉት በላቸው፣ እኔ ከምኩራቡ አይሁድ የበግና የርግብ ነጋዴዎችን በገመድ እየገረፍኩ እንዳባረርኩ ዕቃ መደርደሪያቸውንም እንደገለባበጥኩ የቀማኞች ዋሾች የሆኑ ቤተ መቅደሶችን እየበረበርክ የተደበቁበትን ሽፍቶች ቀማኞችን ቅጣ ብሎኛል። ስለዚህ አሁን በሰላም ወደ የቤታችሁ ብትገቡ ይሻላል አሉ አጼ ቴዎድሮስ። ካህን ሁሉ ዳግመኛ አንዲት ቃል ሳይተነፍስ እጅ ነስቶ እየተገላመጠ እያየ ወደ ቤቱ ገሰገሰ። አጼ ቴዎድሮስም እስካሁን ድረስ ምንም የክህደት ሥራ ላላዩበት ለካሳ ሰበጋዲስ ግዛቱን አስረክበው ወደ ወሎ ተመለሱ። በዚያውም የናመዴ በሽርን ርዝራሽ ጠራርገው ንጉሠ ነገሥቱ በወሎ በሸዋ በትግሬ ሲንከራተቱ እጅግ ደርጅቶ የቆየው ደጃሽ ተድላጓሉን ለመውጋት ወደ ጎጃም ሄዱ። ራስ እንግዳ በዚያ ባሉበት ጊዜ የተድላጓሉ ኃይል ይህን ያህል አልነበረም። ራስ እንግዳን በማይረባ ወሬ ካሰሩ በኋላ ግን እሳቸው ወዲህና ወዲያ ሲዋትቱ በዚህ ያሉት ሹሞቻቸው የተድላጓሉን ጦር ሊቋቋሙ ስላልቻሉ ወጃምን ቀርቶ ዳሞትን ሁሉ በቁጥጥሩ ስር አርጎት ቆያቸው። አጼ ቴዎድሮስና ደጃች ተድላጓሉ አገው ምድር ውስጥ እንጀባራ በተባለው ቦታ ላይ ገጥመው እጅግ አሰቃቂ ውጊያ ከተደረገ በኋላ ተድላጓሉ ሸሽቶ ወደ አምባው ሲጓዝ ብዙ ወታደር ተማረከ። አጼ ቴዎድሮስ ለብዙ ዓመታት ያስቸገራቸውን ደጃች ተድላጓሉን ለመያዝ በዘመቱ ቁጥር ለተማረከው ወታደር ሁሉ ምህረት ሲያደርጉ ስለኖሩ በዚህ ጊዜ ለማንም ምህረት ሳያደርጉ በብዙ ሺህ የሚቆጠረው ምርኮኛ በጥይት አስፈጁት። ጀግናውና ብርቱ ንጉሠ ነገሥት ሌት ተቀን እየባከኑ በዚህ ሁኔታ ሁለተኛውን ዙርና ማዕተኛውን ጦርነት እንደፈጸሙ ሌላው ሁሉ ቢቀር የአገሪቱን ሰላምና ጸጥታ ሊመሰርቱ የቻሉ መስሏቸው አዲስ ተስፋ አድሮባቸው ነበር። እዚህም ጋር ንጉሠ ነገሥት ቴዎድሮስ የቆንስል ፕላውደንን ደም እንዴት እንደመለሱ እንግሊዞች በሰሙ ጊዜ በንጉሠ ነገሥቱ ወዳጅነት እምነት አደረባቸው። ስለዚህ ቻርልስ ደንከን ካሜሮን በኢትዮጵያ እንግሊዝ መንግስት ቆንስል ሆኖ ተሾሞ ከንግስት ቪክቶሪያ ለንጉሰ ነገስት ቴዎድሮስ የተላከ ልዩ ልዩ የፍቅር ገጸ በረከት ይዞ መጣ። ከስጦታዎች መካከል አንድ ሽጉጥና አንድ የራቀውን አቅርቦና አጉልቶ የሚያሳይ መነጽር ነበሩበት። አጼ ቴዎድሮስ በቆንስሉ መምጣትና በስጦታውን በጣም ደስ ብሏቸው ተቀበሉ። ይሁን እንጂ እሳቸው ቆንስል ካሜሮን የኢትዮጵያ ምድርን ከረገጠበት ቀን ጀምሮ በአደባባያቸው እስከደረሰበት ጊዜ ድረስ አንድ ንጉስ ቢመጣ እንኳን የበለጠ ሊሆንለት በማይችል ክብርና መስተንግዶ ደብረ ማይ ላይ ብዙ መኳንንት ወጥተው በታላቅ ሰልፍ የጥይት በረዶ እየፈሰሰ ተቀበሉ ሲሆን የእንግሊዝ መንግስት ለእሳቸው ጻፈው ደብዳቤ ያን ጊዜ የእንግሊዝ መንግስት የውጭ ጉዳይ ሚኒስቴር በነበረው በሎርድ ጆን ራስል የተፈረመ ስለነበር በልባቸው ቅር ተሰኙ። ሎርድ ራስል በአጼ ቴዎድሮስና እንግሊዞች በቀላል ነገር ሲጫወቱባቸው በኖሩ ሌሎች ምስራቃውያን ነገስታት መካከል ምን ያህል የመንፈስ ልዩነት እንዳለ ሊረዳ ያልቻለ ነጭ ከሌላው ዘር ይበልጣል ማለትም ብቻ ሳይሆን የእንግሊዛውያን መኳንንት ዘሮች ከተራው እንግሊዛውያን ይበልጣሉ ብለው ከመያምን የቪክቶሪያ ዘመን መኳንንት አንዱ ስለነበር ከካሜሮን ይልቅ ቆይቶ በእንግሊዝ መንግስትና በአጼ ቴዎድሮስ መካከል ለተፈጠረው ጠብ ባላፊነት ይወቀስ የሚገባው ሰው ነበር። ይሁን እንጂ በማንኛውም መንገድ ቢሆን አጼ ቴዎድሮስ የተዛባባቸው ነገር ሁሉ የተቃናላቸው ስለመሰላቸው አዲሱ ተስፋ አልጠወለገባቸው ነበር። ተስፋ ተስፋን ይወልዳል። አጼ ቴዎድሮስ ወይ ቀርቦ ተዋግቶ ቁርጡ አይለይለት ወይ አንድ ጊዜ አያሳርፋቸው ዘወትር ሲበጠብጣቸው የኖረውን ተርላጓሉን ለማስታደድ ወደ ጎጃም እንደሄዱ በይባባ ከተማ ይገኙ ነበር። ንጉሠ ነገሥቱ ከድንኳናቸው ውስጥ ከመኮንኖቻቸውና ከጸሐፊዎቻቸው ጋር እንዳሉ ቆንስል ካሜሮንና የቆንስሉ ጸሐፊ ሆኖ ከመጣ በኋላ ለአጼ ቴዎድሮስ ለጌታ ያደረው ሙሴ ባርደል የተባለው የፈረንሳይ ተወላጅ በራስ እንግዳና በአቶ ሳሙኤል አቅራቢነት ወደ ድንኳኑ ገብተው እጅ ነሱ። ቆንስል ካሜሮን ዘወትር ለብሶት የሚታየው እጅግ የተንቆጠቆጠ የክብር ልብስ ትቶ የፈረሰኛ ልብስ ለብሶ የፈረሰኛ መጫሚያ ተጫምቶ ነበር። ሙሴ ባርደል እንደ ዘወትሩ አንድ በውጭ አገር የሚኖር አውሮፓዊ በሚኖረው ሁኔታ በአይነቱ ጥቂት ወረድ ያለ አውሮፓዊ ልብስ ለብሷል። ሁለቱ ገብተው እጅ እንደነሱ ለሁለቱም ወንበር ቀረበላቸውና ተቀመጡ። ከዚያም አስተርጓሚ ቀርቦ ሲነጋገሩ ቱርኮችና ግብጾች የሚሰሩብንን የምታዩት ነው። አሁን አገው ንጉሴን ታጠፋው ወዲህ በምጽዋና በከሰላ በኩል እየገፉ መጥተዋል። እስካሁን ሳልዋጋ ቆየሁት የአገሬ ውስጥ ሽፍቶች ስላስቸገሩኝ ነው። አሁን ግን የአገር ውስጥ ችግር በረድ ስላለልኝ ቱርኮችን ለመከላከል መዝመት ያልቀረም። ደማችን ተባህረ ኤርትራ አጥንታችን በዙሪያው ሳሉት ድንጋዮች ጋር ይቀላቀላል እንጂ ቱርክ የኢትዮጵያን ምድር ሊረግ ሃይማኖታችንን ሊያጠፋ አይችልም። ይሁን እንጂ ከሁሉ በፊት ክርስቲያኖቹ የአውሮፓ መንግስታት የደረሰብንን በደል ምንቸገር እንጂ ለጦርነት ፍቅር ብለን ከቱርክና ከግብጽ ጋር ለመዋጋት አለመፈለጋችንን ሳልገልጽ ጦርነት አልጀምርም። ክርስቲያኖቹ የአውሮፓ መንግስታት ምንም እንኳን የንግድና የቅኝ ሀገር መያዝ አላማቸውን ሃይማኖታቸው አብልጠው መውደድ ቢጀምሩ ለሌላ ሳይሆን በገንዘባችን የጦር መሳሪያ ቢሸጡልንና በቃልም አይዟችሁ ቢሉን ቱርኮችን ታገራችን ለማባረር የጥቅም ጓደኝነታቸውን የሚያፈርስ ሌላ እርዳታ አንጠይቃቸውም ነበር አሉ አጼ ቴዎድሮስ። እውነት ነው ጃንሆይ፣ ችግሩ እንዳለባችሁ በአይናችን ያየነው ነው። አሁን ግርማዊነቱ እንዳለው ከቱርኮች ጋር ባንጣላ እንኳን ኢትዮጵያን የማንረዳበት ምክንያት የለም አለ ቆንስል ካሜሮን። አጼ ቴዎድሮስ አይናቸውን ወደ ሙሴ ባርደል ወርወር አድርገው ሙሴ ባርደል፣ ናፖሊዮን ሶስተኛ አሁንስ የኢትዮጵያ ንጉሠ ነገሥት እኔ መሆኔን አላወቁም? ንጉሳቸው ሞተባቸው። ምንም ቢሆን ሁለታችንም ክርስቲያኖች ስለሆን ለእርሳቸውም ጸፌላቸዋለሁ አሉ። ጃንሆይ፣ ያለፈው ስህተት ሁሉ መቼም ንጉሠ ነገሥት ናፖሊዮን አውቀው የሰሩት አይመስለኝም። በዚሁ ሀገር የሚኖሩ ሚስዮናውያን ብዙ ብዙ የስም ማጥፊያና ማሳሳቻ ነገር ስለሚጽፉ በዚያ እየተመሩ የሰሩት ነው አለ ሙሴ ባርደል። በሉ ደና ነው አሁን ቁርጡን ማዋቂያችን ጊዜ ነው። ቆንስል ካሜሮን አደራ በሰማይ አደራ በምድር ብያለሁ ይሄን ደብዳቤ ራስ በጅ ለንግስት ቪክቶሪያ ሰጠ መልሱን ራስ በጅ እንድታመጣልኝ በክርስቲያን አምላክ አደራ ብያለሁ ብለው ደብዳቤውን በሁለት እጃቸው ሰጡት። ቆንስል ካሜሮን ተነስቶ ወረቀቱን በሁለት እጁ ከተቀበለ በኋላ እጅ ነስቶ ሲቀበል ሌላውን ደብዳቤ አንስተው ሙሴ ባርደል አደራ በሰማይ አደራ በምድር ይህን ደብዳቤ ለንጉሠ ነገሥት ናፖሊዮን ሶስተኛ ራስ በእጅ ሰጠ መልሱን በእጅ አምጣልኝ ብለው ሁለት እጃቸው ሲሰጡት ሙሴ ባርደል ተነስቶ በሁለት እጁ ተቀበለና እጅ ነስቶ ተቀመጠ። ለሩሲያና ለነምሳ ንጉሶችም ደብዳቤ ጽፌአለሁ። ለሁሉም በየእጃቸው የሚሰጡልኝ ታማኝ ሰዎች እየመረጥኩ ነው። እነ ዋልድማየር ጥሩ ሰዎች ነበሩ፣ ግን ተዚህ ያለው ስራቸው ደግሞ ይቋረጣል። ብቻ በምንም ብዬ አሁን እልከዋለሁ አሉ አጼ ቴዎድሮስ። መልካም ነው ጃንሆይ አለ ቆንስል ካሜሮን። ከሁሉ ነገር በፊት ጨርሳችሁልኝ የምትመጡት የኔን ቆንስሎች ወደ አውሮፓ መንግስታት የምልክበትን መንገድ ላገኝ የምችልበትን ሁኔታ ነው። ሰው ሳልተቀራረበ አይተዋወቅም። የአውሮፓ ሰዎች አፍሪካ ሲሏቸው አውሬ የተፈረበት ጫካ መስሎ ነው አሉ የሚታያቸው። በዚህ ሁኔታ እኔም እንደነ ዳሆሜ ንጉሶች ለጣዖታት ብዙ መቶ ሰዎች እያረድኩ መስዋዕት ማቀርብ፣ በዚህ መካከል በአንዳንድ አገሮች አሉ እንደሚባሉት ያሉ ፍጹም አረመኔዎች ያሉ ይመስላቸው ይሆናል። ስንተዋወቅ ግን ኢትዮጵያ እንዴት ያሉ በጨዋነትና በክርስቲያንነት ታንጸው የኖሩ ትውልዶች እንደነበሯት መረዳት ይችላሉ። ይህንንም ሲረዱ ሊረዱን ይችሉ ይሆናል አሉ አጼ ቴዎድሮስ። ይህንማ እኛ ስንመሰክረው የሚገባን አይደል? የኢትዮጵያ ሕዝብ በብቸኝነት በመኖሩ በብዙ ግዙፍ ስልጣኔዎች ከአውሮፓ ሕዝቦች ወደ ኋላ ሆኖ ቢገኝም በጨዋነቱ፣ በእርጋታው፣ በክርስቲያንነቱና በመንፈሱ ብርታት ከአውሮፓውያንም መካከል በጣም ምርጥ ከሚባሉት ሕዝቦች ጋር የሚወዳደር ነው አለ ቆንስል ካሜሮን። ግን እኮ ቆንስል አለ ሙሴ ባርደል ወደ ካሜሮን ዙሮ፣ ግን እኮ በኢትዮጵያ የቆዩ አውሮፓውያን ለአውሮፓውያን የሚገልጹት የኢትዮጵያ መልክ ፍጹም ሌላ ነው። እውነትህን ነው። ለወሬና ለጉራ የሚመጡ ዝና ፈላጊዎች ወደ አውሮፓ በሚመለሱበት ጊዜ የራሳቸው ጥንካሬና ድፍረት፣ ሌሎች ሳያዩት እነሱ ያዩትን አገር፣ ሌሎች ሳያውቁት እነሱ ያወቁትን ነገር ለማጋነን በቅዱሳን መካከል ቆይተው እንደሆነ 10 ቀን 5 ጅራት ካላቸው ሰይጣኖች ጋር ቆይተን መጣን ይላሉ። እንዲህ አይነቶቹ ሰዎች በሰው ዘሮች መካከል መግባባትን እያጠፉ ጥላቻን፣ መናናቀንና መፈራራትን የሚፈጥሩ ናቸው አለ ቆንስል ካሜሮን። በዚህ ሁኔታ ሲወያዩ ጥቂት ከቆዩ በኋላ ንጉሥ ነገሥት ቴዎድሮስ ለቆንስል ካሜሮንና ለሙሴ ባርደል ልዩ ልዩ ስጦታና ሽልማት አድርገው ለንግሥት ቪክቶሪያ የተዘጋጀውን ከወርቅ የተሰራ ልዩ ልዩ ገጸ በረከት ለቆንስሉ ሰጥተው በክብር ሸኛቸው። ቆንስል ካሜሮንና ሙሴ ባርደል በመጡበት ጊዜ እንደተደረገላቸው ሁሉ ሲሄዱም በየደረሱበት ሹማምንቱ እጅግ ከፍ ባለ አክብሮት እየተቀበሉ ከሚያስፈልገው በላይ መስተንግዶ እያቀረቡ ሸኛቸው። አጼ ቴዎድሮስ ጎንደር ሂደው የእነዚህን ደብዳቤዎች መልስ በታላቅ ተስፋ ሲጠባበቁ የፈረንሳይ መንግስት በንጉሴ ጊዜ ያበላሸውን ግንኙነት ለመመስረት ሙሴ ጊዮም ሌዣን የተባለ ቆንስል ሹሞ ወደ ንጉሠ ነገሥት ቴዎድሮስ ላከ። አጼ ቴዎድሮስም ከአውሮፓ መንግስታት ተልከው ለሚመጡ ሰዎች ሁሉ ባላቸው የተለመደ አክብሮት ቆንስሉን አክብረው ተቀበሉት። ሙሴ ሌዣን በባህረ ኢያሪኮ አካባቢ የሚኖሩ ሰዎች ለሚታሙበት ቀላልና ቅብጥብጥ ባህሪ ምሳሌ ሆኖ ሊጠቀስ የሚገባው ዘባራቂ ቢጤ ነበር። አጼ ቴዎድሮስ ያንድ ታላቅ ንጉሠ ነገሥት መልእክተኛ እንደመሆኑ መጠን በክብር ይዘው ሳለ በየቀኑ የሚናገረውን ሲለዋወጥ በሚያደርገው ነገር ሁሉ ሲንቀሸቀሽ ሲያዩት ይገረሙ ነበር። አንድ ቀን አጼ ቴዎድሮስ ከሙሴ ሌዣን ጋር ኢትዮጵያና ፈረንሳይ ወደፊት ሊመሰረቱት ስለሚችሉት ግንኙነት ሲነጋገሩ ለሁሉም ሙሴ ባርደል ተንጉሠ ነገሥታችሁ የሚያመጣውን መልስ አይና ስምምነቱን እናደርጋለን አሉ ንጉሠ ነገሥቱ። ባርደል አለ ሙሴ ሌዣን በጩኸት ጣራውን ሊሰነጥቀው በመድረስና ከተቀመጠበት ወንበር በመነሳት እንዴት ነው አሉ አጼ ቴዎድሮስ ቀላሉን ቆንስል በትዝብት እየተመለከቱ። ባርደልን እንዴት ያምናሉ? እሱ እኮ ፍጹም ዋሾና ሌባ የሆነ ፍጡር ነው። አንድ ንጉሰ ነገስት እንዴት እሱን አምነው ይልካሉ? አለ ሙሴ ለጃን። አይ እኔ አምኜ ልክቻለሁ። ዋሾ ነው ታልከው እስቲመለስ ወይም እስቲቀር ድረስ በዚህ ትቆያለህ። እሱ ከተመለሰ ግን ዋሾ አንተ ትሆናለህ። ተቀረ እሱ ዋሾ እኔ ሞኝ ነኝ። አሉ አጼ ቴዎድሮስ። ሙሴ ለጃንም ባጅሬ ቤት የናፖሊዮን 3ኛ ቆንስል መሆን የሚያስፈራ መስሎት ሲሞላቀቅ ባርደል እስቲመለስ ድረስ በቁም እስራት እንዲቆይ ተደረገ።
አጠቅሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔማዩ ቱርክማይ የምሸሽ ነው። መቅደላ መቅደላ ካንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋራ። እኔማዩ ቱርክማይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት። እኔማዩ ቱርክማይ የምሸሽ ነው።
Thank you. ወዳጅ አይሆንም አይደለም።